ሰላም ለናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የመጪ ዘመን ህልሜ የተለያዩ ፍትህ ተቋማት የሚጠየቁበት፣ ከዛም በተጨማሪ ደግሞ ህብረተሰቡ በዚህ ፕሮግራም መነሻነት ጠያቂ ህብረተሰብ ጠያቂ ማህበረሰብ መፍጠር ነው የኔ ዓላማ ማለት ነው።
የሰማናት ወጣቷን የህግ ባለሙያና የቴሌቪዥን መርሃ ግብር አዘጋጅ ሊያ ተረፈን ነው። ፍትህ ለሀገር የሚል መጠሪያ ስለሰጠችው ማህበረሰብ አንቂ መሰናዶና ተያያዥ ጉዳዮች በምሽቱ ሀሳቧን ታጋራናለች። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም መራለው፣ ንጉሱ ታምሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ያተረፈ ቀደም ባለው ጊዜ በዳኝነት ኢትዮጵያውያን ስታገለግል ቆየች ወጣት ናት። በቅርብ ዓመታት ውስጥ ደግሞ የማህበረሰቡን የህግ ንቃተ ህሊና ለማስፋት ባለመ የቴሌቪዥን መሰናዶዋ በርካቶች ያውቋታል። በቅርቡ ደግሞ ፍትህ ለሀገር የተሰኘ የዩቲዩብ አምድ በመክፈት ህግ ነክ ጉዳዮችን በማጋራቷን ቀጥላለች። በተያያዥ ጉዳዮች ላይ ለመወያየት እንግዳ አድርገናታል። አስቀድማ ከህግ ሙያ ጋር ስላላት ቁርኝት ትነግረናለች።
ህግ ጋር ያለኝ ቁርኝት ያው ህግ መማሪ ነው። አዲስ አበባ ዩኒቨርሲቲ ህግ ከተማርኩኝ በኋላ በ2001 ዓ.ም እንደኛ አቆጣጠር ከተመረቅን በኋላ የአማራ ክልል የዳኞችና አቃቢ ህጎች ስልጠና ማዕከል ገብተን ከዛ በኋላ ዳኝነትን ተቀላቅያለሁ። በዳኝነት ስራ ላይ በጣም ሩቅ የሚባል ምናልባት በገጠር በጣም ገጠራማ የሆነ ቦታ መብራትና ውሃ የሌለው በጣም ገጠር ቦታ ሄጄ በዳኝነት ሰርቻለሁ። ከዛ በኋላ ደግሞ ከፍተኛ ፍርድ ቤት የደብረ ብርሃን የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ዳኛ በመሆን ሰርቻለሁ። ከዛ በኋላ ላለፉት 6 ዓመታት ደግሞ በጥብቅና ሙያ ላይ በፌዴራል ፍርድ ቤቶች እዚህ አዲስ አበባ ላይ እየሰራሁ እገኛለሁ።
ብዙ አድማጮቻችንና ተመልካቾቻችን የሚያስታውሱሽ ቀደም ባለው ጊዜያት በተለያዩ ቴሌቪዥን ጣቢያዎች ላይ በምታቀርቢያቸው ህግ ነክ መሰናዶዎች ነው። አባይ ቲቪ ላይ እንዲሁም በኋላ ደግሞ ኤንቢሲ ላይ አሁን ደግሞ በቅርብ ደግሞ ወደ ማህበራዊ መገናኛዎችን መምጣትሽን ሰምቻለሁ። በምታቀርቢያቸው ህግ ነክ መሰናዶዎች ነው ለመገናኛ ብዙሀን ይህን ጉዳይ ይዤ መምጣት አለብኝ እንድትይ ያደረገሽ የገፋፋሽ ምክንያቱ ምንድን ነው?
ያው አሁን ያለሁት በጥብቅና ስራ ላይ ነው። ነገር ግን ወደ ሚዲያ መምጣት የፈለግኩት እንደምታውቀው ሀገራችን ላይ በዚህ ከፍትህ ጋር በተያያዘ ፍርድ ቤት ልትለው ትችላለህ፣ አቃቢ ህግ ጋር፣ ማረሚያም፣ ፖሊስም ጋር በጣም ብዙ የፍትህ ጥያቄዎች ይነሳሉ ከህግ ማስከበር ጋር በተያያዘ እና እኔ ደግሞ በሙያዬ ዳኛም ሆኜ አሁንም ደግሞ ጠበቃ ሆኜ በምሰራበት ጊዜ እማያቸው በጣም ብዙ የህግ አለማክበሮች፣ ህገ ወጥ የሆኑ ስራዎች ፍርድ ቤት ላይ እና ሌሎች የፍትህ ተቋማት ላይ ስትሄድ ደግሞ እንደሚጠበቅባቸው ኃላፊነታቸውን አለመወጣትን አስተውያለሁ። ከዛም በተጨማሪ ደግሞ ህብረተሰቡ ያለው ንቃተ ህግ ምንድን ነው የሚለውን ደግሞ ስመለከት ብዙ ሰው ህግ ባለማወቁ ምክንያት ነው እየተበደለ ያለው የሚል የግል አቋም አለኝ። ይህንን ያገኘሁት ከምንድን ነው? አንደኛ ፍርድ ቤትም ሆነን በምናከራክርበት ጊዜ ሰዎች ህግ ባለማወቃቸው ምክንያት ከሚደርስባቸው ችግር፣ ምናልባት ትክክለኛ ፍትህ ማግኘት እየተገባቸው የሚያጡት በጣም በርካታ ነገር እንደነበር ዳኛ በነበርኩበት ጊዜ አስተውያለሁ። ከዛ ጠበቃ በሆንኩበት ጊዜ ደግሞ ምናልባት ሰዎች በተለያየ በጀስቲስ ሲስተሙ ላይ ካለው ችግር በተጨማሪ እሱን እንደውል ወደ ጎን ተወውና እራሳቸው ማድረግ የሚገባቸውን ክርክር ማድረግ ባለመቻላቸው፣ ስለ ሀገራችን ህጎች መሰረታዊ የምንላቸውን ነገሮች ማወቅ ባለመቻላቸው ምክንያት በጣም ብዙ መብቶቻቸው ሲገፈፉ እየተመለከትኩኝ ነበር። ስለዚህ እኔ እንደ አንድ የህግ ባለሙያ በዳኝነትም በጥብቅናም ስራ ላይ ያለኝን ልምድ ተጠቅሜ ለህብረተሰቡ ምንድን ነው ማድረግ ያለብኝ የሚለውን ሳይ እንዳጋጣሚ ሆኖ ያገኘሁት አማራጭና እኔም ኢንተረስትድ የሆንኩበት ነገር ሚዲያ ነው። መነሻዬ ሰዎች ህግ ማወቅ አለባቸው፣ በተለይ ደግሞ የሀገራችን የፍትህ ስርዓት በደንብ መስተካከል አለበት ብዬ በማመን ነው ይህን ፕሮግራም ልሰራ ቻልኩት።
ህግ ስራም የህግ ትምህርትም ብዙ ጊዜ ጠጠር ያሉ ሀሳቦች የሚንሸራሸሩበት፣ ብዙ ምሁራዊ ጉዳዮች ደግሞ የሚስተናገዱበት ነው። እነዚህን ጉዳዮች ወደ ቴሌቪዥን እና ወደ ማህበራዊ መገናኛዎች በማምጣት ረገድ ውስጥ የራሱ ውጣ ውረድና ፈተናዎች ያሉ ይመስለኛል። በአንቺ መሰናዶ ውስጥ ቅድሚያ ሰጥተሽ ካስተናገድሻቸው ጉዳዮች መካከል የተወሰኑት ምን ላይ የሚያተኩሩ ናቸው?
ያው ሁለት የቲቪ ጣቢያዎች ላይ ነበረ ፕሮግራሙ የነበረው። ከዚህ በፊት አባይ ቲቪ ላይ ፍትህ ለሀገሬ በሚል ስም ለ1 ዓመት ከ6 ወር ያህል ያለ ምንም መቋረጥ ኦልሞስት 60 ወደ 70 የተጠጉ ፕሮግራሞች ተሰርተዋል። ከዛ በኋላ ደግሞ ያ ከተቋረጠ በኋላ ኤንቢሲ ኢትዮጵያ ላይ ኤንቢሲ ከካሪያ ጋር በዚህ ፕሮግራም ላይ እየሰራ ነው። በዚህ ላይ ትኩረት ያደረኩባቸው ነገሮች ምንድናቸው? ቀደም እንዳልኩ መሰረታዊ የምንለው በአብዛኛው ሰዎች በዴይ ቱ ዴይ ላይፋቸው የሚያጋጥሟቸው ነገሮች ላይ ህግን መሰረት አድርጎ ሊያውቋቸው ይገባሉ ምላቸው ነገሮች ናቸው። ለምሳሌ ከቤተሰብ ህግ ጋር በተያያዘ ትዳርና ጋብቻ ያው ብዙዎቻችን ያለንበት ስለሆነ ብዙ ሰው መስማት ይፈልጋል ብዬ ስለማስብ ከጋብቻ ጋር በተያያዙ ከልጆች አስተዳደግ ጋር በተያያዘ አንዳንዴ ደግሞ መብቶቻቸው የሚገፈፉ መብት በትክክል ያላቸው ነገር ግን በተግባር በጣም ብዙ ነገሮቻቸው የጎደሉባቸው ብለን የምናስበው በተግባር በአተገባበር ችግር ምክንያት ከዚህ ከአካል ጉዳተኞች መብት ጋር በተያያዘ አሰሪና ሰራተኞች ላይ ቅድም እንደነገርኩ መነሻዬ ፍርድ ቤት ላይ ሆኜ ያየኋቸው ችግሮች ስለሆኑ ሰራተኞች በአሰሪዎቻቸው የሚደርስባቸው በጣም በርካታ በደል አለ። ስለዚህ ሰራተኞች እነዚህ መብቶቻቸውን ቢያውቁ ለመጠየቅ ይችላሉ ብዬ ስለማስብ ከአሰሪና ሰራተኛ ሕግ ጋር በተያያዘ እንደምታውቀው ደግሞ ሀገራችን ላይ በወንጀል የተከሰሱ ወይም የተጠረጠሩ ሰዎች የሚጣሱባቸው መብቶች በጣም ብዙ ናቸው እና በወንጀል የተጠረጠሩና የተከሰሱ ሰዎች ያላቸው መብት ምንድን ነው፣ ፍርድ ቤት ሲቀርቡስ ምንድን ነው ማድረግ ያለባቸው የሚሉትንና አዳዲስ የወጡ ህጎች ለምሳሌ ከዚህ ከጸረና ሙስና አዋጁ ጋር ተያይዞ ያሉ አዳዲስ ፕሮሲጀሮች አሉ፣ ስነ ስርዓቶች ማለት ነው። ሌላው መደበኛው የወንጀል ስነ ስርዓት በዛ የማይገዙ ልዩ የሆኑ የስነ ስርዓት ህግ ያላቸው። ስለዚህ እነሱ ጉዳይ ላይ የሚመጡ ክርክሮችን ሰዎች እንዴት ነው መምራት ያለባቸው ወይም ክርክሮቹ ላይ ማወቅ ያለባቸው መሰረታዊ ነገሮች ምንድን ናቸው የሚለውን እንደነገርኩ በጣም በርካታ ስለሆኑ ፕሮግራሞቹ ሁሉንም ነክቻለሁ ማለት ባልችልም ግን አብዛኛውን በሚባል መልኩ ሰዎች ማወቅ አለባቸው ብለን የምናስበውን ጉዳይ ለማዘጋጀት ጥረት አድርጌያለሁ።
መልካም። ስለ ተግዳሮቶቹ እናውራ። የህግ መሰናዶ ይዘሽ ወደ ቴሌቪዥን በምትገቢበት ጊዜ ወይም በምትቀርብበት ጊዜ ማስታወቂያ የመሳብ ጉዳይ አጠያያቂ ይሆናል። መሰናዶዎቹ አርታኤዎች የህግ እውቀትና የአመለካከት ሁኔታ የሚወስኑ ይመስለኛል። ከእነዚህ ጋር በተያያዘ ምን አይነት ተግዳሮቶች ገጠሙሽ? ምን አይነት ውሳኔ እንድትወስድ ይሆናል?
ምናልባት እኔ እንደ ተግዳሮት ብዬ ማላየው ከዚህ ከስፖንሰሮችን ከማግኘት ገቢ ከማስገኘት ጋር በተያያዘ ለዛ ፐርፐዝ ብዬ የሚሰራው አይደለም። ያው ቅድም እንደነገርኩ ያሉኝን ልምዶች መሰረት አድርጌ እኔ የማውቀውን ነገር ደግሞ ለህብረተሰቡ ማሳወቅ አለብኝ ከሚል መነሻ ስለሆነ ገንዘብ አለማግኘቱ ስፖንሰር አለመሳቡ እንደ ተግዳሮት ለእኔ እንደግል አላየውም። ነገር ግን እንደነገርኩ ቅድም ቲቪ ጣቢያዎች ላይ ስለነበር የምሰራው ቲቪ ጣቢያው ደግሞ አየር ሰዓቱን እስከሰጠ ድረስ ተመልካችን ቢኖረው ገቢ እስከሌለው ጊዜ ድረስ ደግሞ ጥያቄ ውስጥ ይገባል ያንተ ፕሮግራም ማለት ነው። ስለዚህ ምናልባት እንግዲህ መደምደም ሊያስቸግር ይችል ይሆናል። አብዛኛው የመዝናኛ ፕሮግራሞች ወይም ደግሞ ብዙ ስፖንሰር እና ደጋፊ ያላቸው ፕሮግራሞች ያላቸውን ያህል ትኩረት የቲቪ ጣቢያው ራሱ ላይ ሰጥህ ይችላል። ለምሳሌ ገንዘብ የሚያስገኝ ሌላ ፕሮግራም ካለ እና የዛ ቀረጻ ሰዓት ከሆነ ሊታጠፍ ይችላል ያንተ ማለት ነው። ያንተ ለምሳሌ በቋሚነት የሚተላለፍበት ሰዓት አለ። በሳምንት ውስጥ አንድ ጊዜ ነበር የሚተላለፍ። በዛ ሰዓት ላይ ክፍያ የሚፈጽም ያለ የፕሮግራም በዛ ሰዓት ላይ ማስተላለፍ የሚፈልግ ከሆነ ያንተ ፕራዮሪቲ የሚሰጠው ወይም ቅድሚያ የሚሰጠው አይሆንም ማለት ነው። ስለዚህ እኔ እንደ ፓሽን የምሰራው ስራ ስለሆነ ጊዜ ያለምንም ማቋረጥ በሳምንት ውስጥ መተላለፍ አለበት ብዬ ስለማስብ አንዳንዴ ፕሮግራሙ አለመተላለፉ ሳይ በጣም ለፍተ እንደምታዘጋጀው ፕሮግራም በጣም የሚነካ ነገር አለው። እሱም ብቻ ሳይሆን ቅድም መነሻ ላይ ለማለት እንደሞከርኩት እኔ ፍላጎቴና ሀሳቤ ህግን ማስተማር ነው። ሌላ ምንም ከጀርባ ያለው ከጥቅም ጋር የተያዘ ሌሎች ነገሮች የሉትም። ስለዚህ እንደነገርኩ የጥብቅና ስራ ላይ ነው ያለሁት። ዋና ስራ የጥብቅና ነው፣ ገቢ የማገኝበት ስራ ጥብቅና ነው። ስለዚህ የጥብቅና ስራ በጣም ብዙ ውጣ ውረዶች ያሉት፣ በጣም ቢዚ የሚያደርግ፣ በጣም ስትረስፉል የሆነ ነገር ነው እና በዚህ ስራ መሀል በጣም ተጨንቄ የሚመጡትም እንግዶች ዳኞችና ጠበቆች ናቸው ፎርዳት ማለት። ስለዚህ እነሱም ቢሆኑ ጊዜያቸውን መስዋዕት አድርገው ነው ህብረተሰቡን ለማስተማር ብለው የሚመጡት ማለት ነው። በዚህ አጋጣሚ እንግዶች ሆነው እኔ ፕሮግራም ላይ የመጡትን በጠቅላላ በጣም ሳላመሰግናቸው ማለፍ አልፈልግም። ምክንያቱም እነዚህ ነገሮች መጥተው ለእኔ ምናልባት ገንዘብ አለማግኘቱ ምናምን በላይ ጊዜውና ኢነርጂው በጣም ብዙ ነገር ትተህ ነው ወደዛ የምትመጣው። በተለይ ደግሞ ጥብቅና ስራ ጋር ደግሞ ኢቨን የራስ የፐርሰናል ህይወት ላይ ራሱ አፌክት እስከመደረግ ድረስ ያደርሳል። በቃ ሙሉ ነገር ህንስተ ነው ወደዚህ የምትመጣው እና እሱ ስላለ እኔ እንደ ቻሌንጅ ማየው እኔ በምሰጠው ትኩረት እኔ ለህብረተሰቡ ይሰጣል ብዬ ከማሰበው ጥቅም አንጻር የሚዲያ ባለቤቶች ወይም ደግሞ ህብረተሰቡ ጋር ስትሄድ ደግሞ ልክ እንደ ኢንተርቴንመንቱ ብዙ ተመልካች አለመኖሩ እሱን እንደ ቻሌንጅ አየዋለሁ። የሚሰጡትን ደግሞ ጥቅም ልክ እኛ እንደምንረዳው ያህል ድጋፍ የሚያደርጉ ሰዎችም ሆነ ሚዲያዎች አለመረዳታቸው ነው ብዬ አስባለሁ።
እነዚህን መሰል ዝግጅቶች ለማህበረሰቡ ያላቸውን ጠቀሜታ ቀደም ብለሽ ጠቃቅሰሽዋል። በተለያየ የኢትዮጵያ ጥግ ላይ ያሉ አሁንም ድረስ በርካታ የፍትህ ጥያቄ ያላቸው ስለ ህግ ደግሞ ንቃተ ህሊናቸውን ማዳበር የሚፈልጉ ሰዎች የሚሹት አይነት መሰናዶ ነው። በምን መንገድ ነው ልታገዝ የሚገባው? የሚያዳምጡሽ የሚመለከቱሽ ሰዎች እንዲህ ያሉ ዝግጅቶች ከአመት አመት እንዲሸጋገሩ ኢትዮጵያና ትውልድ ኢትዮጵያን በምን መንገድ ነው ሊያግዙ የሚችሉ?
ያው አሁን እንግዲህ የኔን ፕሮግራም በሚመለከት እንደ ምሳሌ ላንሳና ከዛ ጋር ያይዤ ባወራ ደስ ይለኛል። ለምሳሌ አሁን እኔን ብትመለከት አንድ እኔ ነኝ አዘጋጅቼ የማቀርበው እንግዶች ሲመጡ ምን አይነት ፕሮግራሞች ሲኖሩ ምን አይነት እንግዳ ይሁን ጥያቄዎች ምን አይነት ይሁኑ የሚለውን እኔ ብቻዬን ነኝ የማደርገው። ስለዚህ ኢቭን ፕሮግራሙ ቲቪ ላይ ከመተላለፉ በፊትም ኤዲት ማድረጉን ጨምሮ እንደምታውቀው የሙያ ፕሮግራም ስለሆነ ኤዲት ስታደርግ ሊቆረጥና ላይቆረጥ የሚገባውን ነገር ሌላ የህግ ባለሙያ ያልሆነ ሰው ልክ ያንተ ያን ያህል ቦታና እውቀት ኖሮት ሊሰጣው ያንን አገልግሎት ሊሰጥ አይችልም። ስለዚህ ሙሉ በሙሉ ማለት በምትችለው መልኩ እኔ ላይ እያረፈ ነው። ስለዚህ ግለሰብ ደግሞ እንደ ግለሰብ ይደክማል። አሁን ድጋፍ ቢኖረው ፋይናንሻሊም ሊሆን ይችላል። የፋይናንሻሊ ድጋፍ የሚኖረው ለምንድን ነው? ሰዎች ይኖራሉ የሚያግዙ ማለት ነው። ለምሳሌ እኔ ላይ ብቻ የተንጠለጠለ አይሆንም። እኔ ፕሮግራሙ ባቀርበው ፖስት ባደረገው ከዛ ግን ጋር ተያይዞ ግን በጣም ተያይዞ የሚመጡ በጣም ብዙ ሪሰርች ማድረግን ጨምሮ በጣም ብዙ ስራዎች አሉ ከጀርባ ማለት ነው። ፕሮግራሙ ቲቪ ላይ ሲቀርብ እዛች ጋር ብቻ ያለችው ትመስላለች፣ ግን ለዛ ዝግጅት በጣም ብዙ ነገር በገንዘብን ብቻ ሳይሆን በኢነርጂ በጣም ብዙ አለ። ስለዚህ እኔ እንደዚህ አይነት ፕሮግራሞች ዘላቂነት እንዳይኖራቸው ከሚያደርግ ነገር ውስጥ አንዱ መድከም ነው ብዬ ነው ማስበው። ፍላጎት ማጣት ሳይሆን ወይም መጀመሪያ መነሻችንን መርሳት ሳይሆን በቃ መድከም ነው። ሰው አንድ ሰው ይደክማል አይደለም ብቻውን ማለት ነው። ስለዚህ እንደዚህ አይነት ድጋፎች ቢኖሩ ደጋፊ ሰው እንዲኖረ ያደርጋል። እኔ መሆን አለበት ብዬ የማስበው ሰዎች እንደዚህ አይነት ፕሮግራሞችን ከሚሰጡት ካላቸው ፋይዳ አንጻር ተመልክተው በገንዘብም ሊሆን ይችላል ስፖንሰር በማድረግ ለሌላም ብቻ ሳይሆን ስፖንሰር ልክ ሌላ ፕሮግራሞችን ስፖንሰር እንደሚያደርጉት ስፔሻል የሆነ ነገር ሳይሆን ሌላ ፕሮግራም ስፖንሰር እንደሚያደርጉት ጥቅሙን ተረድተው ስፖንሰር ማድረግ ቢችሉ አንደኛ ፕሮግራሙ ከመቆም ይታደጉታል፣ ሁለተኛ በተሻለ ኳሊቲ እንዲሰራ ያደርጋል። ፕሮግራሙ ቀጣይነት እንዲኖረው በተሻለ ደግሞ ኳሊቲ አድጎ ለሰው በተሻለ መልኩ ትምህርት ማስተማር እንዲችል የገንዘብ ድጋፍ ማድረግ የሚችሉ ስፖንሰር ማድረግ የሚችሉ ሰዎች ቢኖሩ እና ድርጅቶች ቢኖሩ የተሻለ ሰርቪስ መስጠት እንችላለን። ከዓላማችንም ደግሞ ወደኋላ እንዳንል ያደርገናል ያስብ።
በእስካሁኑ ሂደት ውስጥ እንግዲህ እነዚህ ውጣ ውረዶች ቢኖሩም እዚህ ደርሰሻል። በርካታ ተከታታይ ክፍሎች የነበሯቸው ህግ ነክ መሰናዶዎችን ለማቅረብ ችለሻል። የመጪ ዘመን ህልምሽ የመጪ ዘመን ግብሽስ ምንድን ነው?
የመጪ ዘመን ህልሜ እንደ እግዚአብሔር ፍቃድ እኔ የማስባቸው በጣም በርካታ ነገሮች አሉ። ሰዎች ህግን ማወቅ አለባቸው ብዬ ነው የማስበው። እኔ እንግዲህ እግዚአብሔር ይርዳኝ እንጂ የእኔ ዓላማ ፍትህ ለሀገሬ ብዬ ርዕስ ሰጥቼ ይህንን ፕሮግራም ስጀምር ለሀገሬ ፍትህ ስርዓት በጣም መሰረታዊ ለውጥ የሚያመጣ ፕሮግራም ነው ብዬ ነው የማስበው። መነሻዬም እሱ ነው። ስለዚህ የመጪ ዘመን ህልሜ የተለያዩ ፍትህ ተቋማት የሚጠየቁበት ከዛም በተጨማሪ ደግሞ ህብረተሰቡ በዚህ ፕሮግራም መነሻነት ጠያቂ ህብረተሰብ፣ ጠያቂ ማህበረሰብ መፍጠር ነው የኔ ዓላማ ማለት ነው። ያንን ለማድረግ ቅድም እንደነገርኩ ምናልባት እንደ አንድ ተግዳሮትን የማየው አሁን እየሰራሁባቸው የነበሩት እና ምናልባት ዩቲዩብ ላይ አሁን እየመጣው ነው እያስተዋወቅኩኝ ስለሆነ እዛ ላይ ትንሽ ፎርማቱን ልንቀይረው እንችላለን። ግን የህግ ፕሮግራሞች ህግ ኢንተርቴንመንቱ ሰዎችን እንደሚስበው ሁሉ አዋስተን ህግን ማስተማር እንድንችል ቅድም እንደነገርኩ በጣም ብዙ ነገሮችን የሚጠይቁም ቢሆኑ መከፈል ያለበት መስዋዕትነት ተከፍሎ ሰዎች በሙሉ በአንድነት ሊያዩት የሚችሉ ፕሮግራም እና ያንን ፕሮግራም መሰረት አድርገው ደግሞ መብታቸውን መጠየቅ የሚችል አይነት ምንድን ያለኝ ግዴታ መብት መጠየቅ ብቻ ሳይሆን ግዴታውን የሚወጣ ማህበረሰብም ሲኖር ነው በአንድ ሀገር ላይ አይደለም ሰላም፣ መረጋጋት፣ ፍትሃዊ የሆነች ሀገር የምትኖረን ማለት ነው። ስለዚህ ቤዚካሊ የፍትህ አካሉን በሚመለከት እኛ እንደ ህግ ባለሙያ ብቻ ሳይሆን ሰዎች ስለ ፍርድ ቤት፣ ስለ ፖሊስ ጣቢያ፣ ስለ ሌሎች የፍትህ አካላት ሲያነሱ የሚማረሩበትን ነገር በተቻለ አቅም መቀነስ እንድንችል ችግራችሁ ይሄ ነው፣ ይሄን ብታደርጉ መፍትሄ ማምጣት ይችላል ብለን ችግር ፈች የሆነ ፕሮግራም ማቅረብ እንድችል ነው የኔ ዓላማ። እንደ እግዚአብሔር ይፈቅድ።
ሊያተረፈ የህግ ባለሙያ ነሽ፣ ህግን የሚመለከት የቴሌቪዥን መሰናዶ ማዘጋጅ ነሽ። የመጀመሪያችን ነው። ደጋግመን እንደምንገናኝና ቀሪ ሀሳቦችን እንደምንጋራ አስባለሁ። በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ሀብትሽ። ይሄ ፕሮግራም ጥቅም አለው ብላችሁ አስባችሁ እኔ በእንግድነት አምጥታችሁ መነሻውን ያጋጠመውን ቻሌንጅ ነው ወደፊት ያለውን ነገር ስለጠየቃችሁኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ። ኢትዮጵያ የጤና ባለሙያዎች እጥረት ያለባት ሀገር ስለመሆኗ በተደጋጋሚ ይነገራል። ይህም ቢሆን ግን በርካታ የጤና ባለሙያዎች ደግሞ ስራ በመቀየር ላይ እንደሆኑ ተሰምተዋል። ለዚህ ምክንያቱ ምን ይሆን? ስመኝሽ የቆየ በቀጣይ መሰናዶዋ መልስ ይኖራታል።
አብዱል ሐኪም ነስሩ እጅግ ይወደው የነበረውን የሕክምና ትምህርት ለ6 ዓመት ተኩል ተከታትሎ በ2005 ዓ.ም ከሐሮማያ ዩኒቨርሲቲ ሲመረቅ የህይወቴ ጥሪ ነው በሚለው ሙያ ለማገልገል ትልቅ ህልም ነበረው። በሕክምና ሙያ በቆየበት 10 ዓመት ይከፈለ የነበረው ክፍያ ግን ከእጅ ወደ አፍ በመሆኑ የራሱን ኑሮ ለመመስረት እንዳላስቻለው ይናገራል።
ትንሽ ይከብዳል። ኖርማሊ በዛ ደግሞ ቤት ተከራይተሽ ድጋሚ ለራስሽ ወጪችለሽ መኖር መንቀሳቀስ በጣም አስቸጋሪ ነው። ይህን የቤት ክራይ ለመክፈል ራሱ ማይሆን ገንዘብ ነው ደሞዝሽን የምትቀበዩ። ከዛ ደግሞ የታክሲ ወጪ አለ፣ የራስሽ ወጪ አለ። የምግብ ሲጀመር ትንሽ አስቸጋሪ ነው የሚያደርገው ያን ነገር አይረካም።
አብዱል ሐኪም የመጀመሪያ ስራውን በኦሮሚያ ክልል ምስራቅ ሐረርጌ ጋራ ሙለታ ሆስፒታል ውስጥ ሲጀምር ደሞዙ 2500 ነበር። ከወራት በፊት ስራውን ለመልቀቅና የተሻለ ገቢ ሊያገኝ ወደሚችልበት የንግድ ስራ ለመሰማራት ሲወስን ደግሞ ደሞዙ 10500 ነበር።
የቤት ክራይ እንደምታውቂው ነው። ኢቨን ከአዲስ አበባ በጣም ሩቅ የሚባለው ቦታ ላይ የራሱ ትራንስፖርት በጣም ሩቅ የሆነባቸው ቦታዎች ማለት ነው የቤት ክራይ ብትከራይ ቢያንስ ከ5000-7000 ብር ድረስ እንደ ሁኔታው ትታዎች ትችላለች። እስከ 10ሺም ታዎችበት ጊዜ ኖር ትችላል። እንደ ቤቱ አይነት በትራንስፖርት ታዎች ትችላለች። ፐርሰናል የሚባሉ ነገሮች አሉ። እነሱን እንኳን ለመሟላት በቂ አሉ።
ልክ እንደ አብዱል ሐኪም በሕክምና ሙያ የተሰማሩ በርካታ የጤና ባለሙያዎች የሚከፈላቸው ዝቅተኛ ደሞዝ አሁን ካለው የኑሮ ውድነት ጋር የሚመጣጠን ባለመሆኑ ስራቸውን ለመቀየር ወይም ከሀገር ለመውጣት እንደሚገደዱ ይገልጻሉ። ለስራ ቻይና በሄደበት ወቅት በስልክ ያነጋገርነው አብዱል ሐኪም ረጅም ጊዜ ፈጅቶበትም ቢሆን የኢኮኖሚ ጫና የሚወደውን ሙያ እንዲተው ስላስገደደው አሁን በመኪና ዕቃ መለዋወጫ ንግድ ላይ ተሰማርቷል። በ2015 ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ጥቁር አንበሳ ኮሌጅ ተመርቀው በአንጎልና ህብለሰረሰር ስፔሻሊስት ከሆኑ በኋላ እስከ ቅርብ ጊዜ ድረስ በኮሌጁ በመምህርነት ያገለገሉት ዶክተር ሳሙኤል ጌታሁንም አሁን ከኢትዮጵያ ውጪ ናቸው። ዶክተር ሳሙኤል እንደሚሉት 7 ዓመት ከሚፈጀው መደበኛ የሕክምና ትምህርት በኋላ ተጨማሪ 5 ዓመታትን ተምረው ስፔሻላይዝ የሚያደርጉ ሐኪሞች ሳይቀሩ የሚከፈላቸው ክፍያ ለመኖር አይበቃቸውም።
በመንግስት ሆስፒታል ደረጃ ከሆነ ደሞዙ በጣም አነስተኛ የሚባል ነው። 11,305 ብር ነው የአንድ ስፔሻሊስት ሐኪም በሆስፒታል ደረጃ ከሆነ። ምናልባት በአሲስታንት ፕሮፌሰር ደረጃ ያለው በዩኒቨርሲቲ አስተማሪነት የሚያገለግሉት ይሄደ ቢባል 15,396 ብር ይመስለኛል። እና እነዚህ ናቸው እንግዲህ ይሄ በተለይ አሁን ባለው የኑሮ ኢንፍሌሽን፣ አሁን ባለው የብር አቅም አንድ ስፔሻሊስት ሐኪም ቤተሰቡን አስተዳድሮ ሙሉ ለሙሉ ስራው ላይ ፎከስ አድርጎ በዚህ ደሞዝ ቤዚክ የሚባሉትን ፍላጎቶች ያሟላል ማለት አስቸጋሪ ነው። የቤት ክራይ ስንት ነው? አሁን ለኑሮ ለአስቤዛ የሚያስፈልጉ ነገሮች ስንት ናቸው? የልጆች ትምህርት ቤት ስንት ናቸው? ስታስብ በጣም የማይሆን ነገር ነው።
በፌስቡክ አማካኝነት የጤና ትምህርትና ተያያዥ መረጃዎችን ለሕዝብ በሚያደርሰው ሐኪም የተሰኘው የፌስቡክ ገጽ ላይም ተመሳሳይ ቅሬታዎች በብዛት ይቀርባሉ። ለምሳሌ ዶክተር ሀብታሙ አውለው የተሰኙ አንድ ሐኪም የአንድ ጫማ ዋጋ 12,500 ብር መድረሱን ጠቅሰው ባጋሩት መልእክት የአንድ ጠቅላላ ሐኪም ደሞዝ ከታክስ በፊት 9,500 መሆኑን ገልጸው በስራና በትምህርት ላይ ያለውን የሕክምና ባለሙያ ብቻ ሳይሆን ሀገር ተረካቢ የሆኑ የብዙ ተስፈኛ ህፃናትን ሞራልና የወደፊት ተስፋ በእጅጉ የጎዳው ነው ብለዋል። ከዝቅተኛ ክፍያ በተጨማሪ ለኢትዮጵያ ጤና ስርዓት ፈተና የሆነው ከፍተኛ የሐኪም እጥረት ባለበት ሀገር አዲስ ተመራቂ ሐኪሞች ስራ ለማግኘታቸው ነው። በአንድ ወቅት ኢትዮጵያ ውስጥ የነበረውን የሐኪም እጥረት ለመቅረፍ የጤና ሚኒስቴር በወሰደው እርምጃ በአጭር ጊዜ ውስጥ የጤና ማስተማሪያ ኮሌጆችንና ወደ ህክምና ትምህርት ቤት የሚገቡ ተማሪዎችን ቁጥር በማሳደጉ ላለፉት 10 ዓመታት ገደማ በአመት ከ3000 እስከ 4000 የሚደርሱ የህክምና ባለሙያዎች እንዲመረቁ ተደርጓል። ከቅርብ ጊዜ ወዲህ የሚመረቁ ሐኪሞች ግን የሚቀጥራቸው የጤና ተቋማት ማግኔት እንዳልቻሉ በተደጋጋሚ ገልጻሉ። ዶክተር ሳሙኤል ያስተማሯቸው ተማሪዎች በዚህ ውስጥ ሲያልፉ ማየታቸው ያሳዝናቸዋል።
ከባድ ችግር ነው። ኖርማሊ አንድ ሰው ከተለያየ ኢኮኖሚ ባክግራውንድ ይመጣል። ከዛ ቤተሰብ ተማሪ ስትሆኚ ነው ህክምና የምትገቢው። ህክምና ገብቶሽ 7 ዓመት 6 ዓመት ተኩል እስከ 7 ዓመት በጣም ኢንቴንሲቭ የሆነ ትሬኒንግ ካረግሽ በኋላ ስራ የለም መባሉ ያውም የስራ ክፍተቱ ያለ የሐኪምና የታካሚ መጠን ባልተመጣጠነበት ሁኔታ እንደዚህ አይነት ክፍተቶች መፈጠራቸው ትንሽ በተለይ በተማሪ አንጻር አድርገሽ ነው ስታዩ ተመርቆ ተስፋ እንደማጣት ነው።
ዶክተር ሳሙኤል ይህ ሁኔታ በአዳዲስ ተመራቂ ሐኪሞችና በሀገር ላይ የሚፈጥረውን ጫናም እንዲህ ይገልጹታል።
በጣም ፍረስትሬት የሚያደርግ በጣም የልጆችን ጎልደን የምንለውን ኤጅ ነው የሚወስደው። ምክንያቱም 6 ዓመት ተኩል አንድ 18 ዓመት ልጅ 19 ዓመት ልጅ 6 ዓመት ተኩል ውስጥ ህክምና ትምህርት ቤት ውስጥ ሌላ የትሬኒንጉ በጣም ኢንቴንሲቭ መሆን ሌላ ነገሮችን ከጎን ላይ እንዳታስኬጂ ትንሽ ይከብዳል። እንደው ትምህርት አይደለም 2-3 ዲግሪ ለመያዝም ንግድም ለመጀመር በይ ሌላ አይነት ነገርም ለማድረግ ያስቸግራል። ምክንያቱም ህክምና ሙሉ ትኩረት የሚጠይቅ ስራ ነው። ያን ሁሉ ጉዳት ስታዩ ሲወጣ ስራ ለማግኘት ማለት ታካሚው እያለ በሽተኛው እያለ ሌላው ሐኪም ኦልሬዲ ስራ ያገኘው ሐኪም የስራ ጫና እየበዛበት ሁለቱን አለማስታረቅ እንደ ሀገርም በተለይ ደግሞ እንደ ወጣቶቹ ማለት ስታዩ በጣም ያሳዝን ነው።
አብዱል ሐኪምም ለአንድ የህክምና ባለሙያ ስራ መቀጠር አለመቻል ወይም በሚከፈለው ገንዘብ መሰረታዊ ፍላጎትን ማሟላት አለመቻል ትልቅ ጫና እንደሚፈጥር ይገልጻል።
ብዙ ጊዜ በህክምና ሙያ ውስጥ የሚገቡ ሰዎች በፍላጎት የሚገቡ ሰዎች ናቸው። ሙያውን ወደውት የሚገቡ ሰዎች ናቸው። ግን ከዛ በኋላ ተመርቀሽ ደግሞ ወደ ስራው አለም ስትገቢ የስራውና የደሞዙ አለመመጣጠን ኑሮሽ ላይ ጫና መምጣቱ አይቀርም። ያ ጫና ደግሞ በተዘዋዋሪ የዲፕሬሽን የሆነ ያለመመቸት ነገሮች ኑሮ ሳይመች ሲቀር ከልፋት ሳይንጠጠር ሲቀር ትንሽ በጣም ተስፋ የሚያስቆርጥ ነገር ነው እና ለዛም ነው ሰው ሌላ አማራጮችን የሚያየው። ከህክምና ከሚያክል ስራ ውጭ ወጥቶ ወደ ሌላ ሙያዎች፣ ወደ ሌላ ስራዎች የሚገባው፣ ወደ ተለያዩ ዘርፎች የሚገባው በዚህ ምክንያቶች ነው።
ወርልድ አትላስ የተሰኘ የዓለም አቀፍ ጂኦግራፊ ጥናት ድህረ ገጽ እንደ አውሮፓውያን አቆጣጠር በ2017 ባወጣው መረጃ መሰረት በቂ ሐኪሞች ከሌላቸው 25 ሀገሮች መካከል ኢትዮጵያ በአራተኛ ደረጃ ላይ ትገኛለች። በዚህ መጠን የህክምና ባለሙያዎች እጥረት ያለባቸው በአዲስ አበባም ሆነ በተለያዩ ክልሎች የሚገኙ ተቋማት ግን በብዛት ወደ ህክምና ሙያ እየመጡ የሚገኙትን አዳዲስ ባለሙያዎች ለመቅጠር አቅም እንደሌላቸው ዶክተር ሳሙኤል ያመለክታሉ።
እንግዲህ የሀገሪቷ ሄልዝ ሲስተም የሚመረቀውን ሐኪም የማስተናገድ ካፓሲቲ ያለው አይመስለኝም። ለዛም ይመስለኛል ክፍተቱ ያለው ሄልዝ ሲስተም የተወሰነ ያህል ሐኪም ነው ማስተናገድ የሚችለው። ያን ሲስተም ሪቫይዝ ካልተደረገ ድረስ ህክምና ብዙ ቦታ ተከፍቷል። እንደ ድሮ ዶክተር ከብዙ በአመት የሚመረቀው 1000 ነው። ድሮ 800-230-40 የሚመረቅበት ጊዜ ነበር። አሁን የሚመረቀው ቁጥር ሲበዛ የኢንፍራስትራክቸር ማነስ፣ የተማሩትን ልጆች የት ላድርጋቸው ብሎ ፕላን አለማድረግ፣ የፖሊሲዎች እጥረት፣ ታካሚውንና ሐኪሙን ያለማገናኘት ችግር፣ እነዚህ ናቸው እንግዲህ የበጀት ችግር ምናምን ነው የሚነሱት።
ከየትምህርት ተቋማቱ ተመርቀው የሚወጡ ተማሪዎች ሀገሪቱ የምትፈልገውን የሐኪም መጠን የሚያሟሉ ባይሆኑም ሐኪሞችን በማሰልጠንና ስራ በማስገባት ሂደት ላይ ግን ትልቅ አለመመጣጠን እንዳለ የጤና ሚኒስትርም ያምናል። ይህን ችግር ለመፍታት እየተወሰዱ ካሉ እርምጃዎች መካከልም ወደ ሕክምና ተቋማት የሚገቡ ተማሪዎችን ቁጥር መቀነስ መሆኑን በጉዳዩ ላይ ያነጋገርናቸው በጤና ሚኒስቴር የብቃትና የሰው ሀብት አስተዳደር ስራ አስፈጻሚ አቶ ሀብታሙ ደምሴ ያስረዳሉ።
በርግጥ የሰውን የመሰልጠን ፍላጎት ሊሚትድ ማድረግ ባይኖርብንም ግን ደግሞ ሀገር አሰልጥና መቅጠር ማችት ከሆነ መልሶ ዌስቴጅ ነው የሚሆነው። ስለዚህ ይሄንን ምጣኔውን ለማስተካከል ሀገር ምን ያህል ነው አትሊስት መቅጠር የምችለው የኢኮኖሚው እድገት ላይ ዲፔንድ የሆነና ሊናበብ የሚችል የስልጠና ስርዓት መገንባት መቻል አለበት በሚል እንግዲህ ኢንቴኩን በየዩኒቨርሲቲ የሚወስዱትን ኢንቴክ ላለፉት አመታት የተወሰነ ቀንሰነዋል ማለት ነው። ቁጥሩን በቀነስነው ልክ ደግሞ ከዚህ ጋር ካለው የሀገር የመቅጠር አቅም ጋር ሊናበብ በሚችልና ሊመጣጥም በሚችል መልኩ የግድ ኤግዛክት ላይሆን ይችላል፣ አትሊስት ግን ሊቀራረብና ሊናበብ በሚችል መልኩ የስልጠና ስርዓቱን መልሶ የማየት ሁኔታና ቅበላውንም ዩኒቨርሲቲዎች ላይ በዛ ልክ የማድረጉን ስራ ባለፉት አመታት ጀምረነዋል። በዛው ልክ እየሄደ ነው ያለው። ቁጥሩ የግድ 4,000-5,000 ላይ መረግ ይችላል። ዝቅ ብሎ ከሀገር መቅጠር ከምችለው ጋር በዛ ልክ እየሄደ ነው የሚሄደው።
ስመኝሽን ለቀደመው ዘገባ እናመሰግናለን። በመቀጠል ደግሞ ደረጀ ደስታ ውሃን በአግባቡ ለመጠቀም ስለሚያስችል ስለ አንድ የቴክኖሎጂ ትሩፋት ይነግረናል።
በርካታ ግድቦች፣ የውሃ ማጠራቀሚያዎችና ህጋዊ ስምምነቶች የኮሎራዶ ወንዝን እጅግ ውስብስብ ወደሆነ የውሃ ስርዓት ስር እንዲገባ ቀይረውታል። ይህ ስርዓት በአሜሪካ ደቡብ ምዕራብ የሚኖሩ 40 ሚሊዮን የሚደርሱ ሰዎችን የሚደግፍ ነው። የ7 የዩናይትድ ስቴትስ ግዛቶች፣ 2 የሜክሲኮ ግዛቶችና 30 የቀደምት አሜሪካውያን ማህበረሰቦች ሁሉም በወንዞቹ ውሃ ላይ ባለመብት ናቸው። ስርዓቱ በዩናይትድ ስቴትስ ውስጥ ከሚገኙት 2 ትላልቅ የውሃ ማጠራቀሚያ ግድቦች ወቅታቸውን በትክክል እየጠበቁ በሚለቀቁት ላይ ይወሰናል። አሁን እጅግ የተባባሰው የአየር ለውጥ ኮሎራዶ ወንዝ ላይ ተመስርተው የተሰሩት ሌክ ሜድ እና ሌክ ፓውል የተባሉት ሐይቆች ወይም ግድቦች ላይ የተመሰረተውን የውሃ አስተዳደር ስርዓት የበለጠ ፈታኝ እንዲሆን አድርገውታል። ኢዲት ዛጎና ወንዞች በተለያዩ ወቅቶች ምን መልክ እንደሚኖራቸው የሚያጠናውና በኮሎራዶ ዩኒቨርሲቲ ስር ያለው የሪቨር ዌር መርሃ ግብር ቡድንን ይመራሉ።
አሁን ጉልህ አድርገነዋል። በጣም አስፈላጊ የሆነውን የፓውልን ሐይቅ ማየት እንችላለን። ስለዚህ ይህ አካላዊ ሂደቶችን እንዲሁም ከፓውል ሐይቅ ጋር የተያያዙትን ሁሉንም መረጃዎች ይዟል።
የአየር ንብረት ትንበያዎች፣ የትነት መጠኖች፣ የኃይል ማመንጫዎችና በወንዙ ፍሰት ላይ ተጽዕኖ የሚያሳድሩ ሌሎች ነገሮች በሙሉ በኮምፒውተር በተሰሩ የማሳያ አብነቶች ውስጥ ተካተዋል። ወንዙን የሚያስተዳድረው የፌዴራሉ መስሪያ ቤት ሪቨር ዌርን በመጠቀም ለምሳሌ በከፋው የድርቅ ዓመት ወንዙ ምን መልክ እንደሚይዝ ይመለከትበታል። ፕሮፌሰር ኤዲት ዛጎና በኮሎራዶ ዩኒቨርሲቲ ተመራማሪ ፕሮፌሰር ናቸው።
What is the reliability of Lake Powell being able to release its water?
Lake Powell ውሃውን ከተፋሰሱ በታች ላሉትና በጣም ለተቸገሩ የውሃ ተጠቃሚዎች መልቀቅ መቻሉ ምን ያህል አስተማማኝ ነው?
ሁሉንም የውሃ ተጠቃሚዎች ውሃውን እንዴት መጠቀም እንደሚኖርባቸው ማስማማት በጣም አስቸጋሪ ነው። ይሁን እንጂ አሁን ብዙዎቹ ባለድርሻ አካላት ሪቨር ዌርና አንዳንድ ስምምነቶችን ለማቅለል የሚረዱ የጋራ መድረኮችን ይጠቀማሉ። ጄኒፈር ጊምበል በኮሎራዶ የውሃ ማዕከል የፖሊሲ ምሁር ናቸው።
At least agree to the facts, and that's what happened when we started working.
ቢያንስ ከእውነታው ጋር መስማማት ከቻለን ከሜክሲኮ ጋር መስራት ስንጀምርም የሆነው ያ ነው። የራሳቸው ስርዓት ነበራቸው፣ እኛም የራሳችን ነበርን። አንድ ላይ መሰባሰብና ሞዴሎችን አንድ ላይ ማድረግ ጀመርን። ያ በጣም አስፈላጊ ነገር ነው።
ሶፍትዌሩ ከኮሎምቢያ እስከ አባይ በሌሎች ወንዞች ላይ የሚወሰኑትን ውሳኔ ሰጪዎች እየረዳ ነው።
አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ዝዩን በመስተንግደው፣ ዛሬ ደግሞ በቅንብሩ ደግሞ ሲደግፈን የነበረው ንጉሱ ታምሬ ነው። አብራችሁን ስላመሻችሁ በጣም ደስ ብሎናል። የነገ ሰው ይበለን። መልካም ምሽት።